America. ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥቅምት 21 2012 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። የምሽቱ አስተናጋጆቻችሁን ያዳኝ ፍሳዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተንን።
ኢትዮጵያን ከጅቡቲ የሚያገናኘው የመኪና መንገድና የባቡር መስመር ትላንት በተቃውሞ እንቅስቃሴ ምክንያት ተዘግቶ እንደነበረ ነዋሪዎች ለአሜሪካ ድምፅ ሬዲዮ ተናግረዋል።
አጠቃላይ ሲቲ ዞን መንገዶች ናቸው የተሰዱት። የሰጉት የሲቲ ዞን ህዝብ ናቸው የዘጉት። ሽማግሌዎቹ፣ ወጣቶቹም፣ አሰቶዎቹም አጠቃላይ ህዝቡ ነው የዘጉት።
ሙከራ ተደርገው ነበር እንጂ መንገድ ሙሉ በሙሉ አልተዘጋም። አሁንም ስራው ግራውንድ ሆኖ ስራው እየሰራ ነው መንገዱ።
የቀደሙት ጣሂር የሚባሉ የሶማሌ ተወላጅ ሲሆኑ የተከተሉት ከድር አህመድ የሚባሉ የአፋር ተወላጅ ናቸው። በአብይ ርዕስ ዘገባውን ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የኖቤል ሽልማት በማግኘታቸው እንኳን ደስ ያሉት ለማለት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን በማነጋገሬ ደስታ ይሰማኛል ሲሉ በትዊተር መልእክት አስተላልፈዋል። ፖምፔዮ ትላንት ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ያወጣው መግለጫ ጠቅሷል። ጠቅላይ ሚኒስትር አብይ 100ኛው የሰላም ኖቤል ሽልማት ተረካቢ በመሆናቸው እንኳን ደስ ያሉት ብለዋቸዋል ይላል መግለጫው። የውጭ ጉዳይ ሚኒስትሩ በዩናይትድ ስቴትስና በኢትዮጵያ መካከል ያለው ጠንካራ ግንኙነት ጠቃሚነት ላይ እንዲሁም ዩናይትድ ስቴትስ በኢትዮጵያ ለተካሄደው ታሪካዊ ለውጥ ላሉት ባላት ድጋፍ ላይ ጫና ሰጥተዋል። በቅርቡ ኦሮሚያ ላይ ስለተካሄደው ግጭትም እንደተነጋገሩ የቃል አቀባያቸው ጽህፈት ቤት ያወጣው መግለጫ ጠቁመዋል። የዘር ግጭት ተግዳሮትን በሰላማዊ መንገድ መፍታት እንደሚያስፈልግ ተነጋግረዋል። ዶክተር አብይና የውጭ ጉዳይ ሚኒስትሩ ስለ ቀጠናዊ ጉዳዮችም ሀሳብ ተለዋውጠዋል። የደቡብ ሱዳን የሰላም ስምምነት በሚጠይቀው መሰረት የብሔራዊ አንድነት መንግስት በዘላቂነት ተግባራዊ እንዲሆን በማስተባበር በኩል ፖምፔዮ የጠቅላይ ሚኒስትሩን እርዳታ መጠየቃቸውን መግለጫው ገልጿል።
በምዕራብ ሸዋ ሜታ ወልቂጤ ወረዳ ሸማቂዎች አራት ጸጥታ አስከባሪዎችንና አንድ የአምቡላንስ ሹፌር መግደላቸውን የወረዳው አስተዳደርና ጸጥታ ጽህፈት ቤት ኃላፊ አስታውቀዋል። ግድያውን መፈጸማቸውን ሸማቂዎቹ አምነዋል። ናኮር መልካ ተጨማሪ አለው።
የምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ጋዲሳ ሌንጅሳ በአካባቢው የሚንቀሳቀሱ ሸማቂዎች አራት የጸጥታ አስከባሪዎችና አንድ የአምቡላንስ ሹፌር ሀሮሜጢ በተባለ ቀበሌ ላይ ገድለዋል በማለት ተናግረዋል።
ትናንትና እንግዲህ በኢትዮጵያ ሰዓት አቆጣጠር 2 ሰዓት አካባቢ ጠዋቱ ማለት ነው፣ ውደታ ውርጋ የሚባል አንድ ታጣቂ ከጥበቃ ፕሮጀክቱ ይገባል። የታጠቁ ኃይሎች ጫካ ውስጡ ነው ጭንቅላቱን መጥቶ የገደሉ። አስከሬኑን ለማንሳት ደግሞ የሜታ ወልቂጤ ፖሊስ ከወንጀል መከላከል ኃላፊው ጋራ አንድ ላይ ሆኖ በአምቡላንስ ሄዳሉ ይህንን አስከሬን ወደ ዳግማዊ ምኒልክ ለመውሰድ። አሁን እንግዲህ ሜጤሮ የሚባል ልዩ ቦታ ሶምቦ ተብሎ የሚጠራ እዛ ጋር ጠብቆ አምቡላንሱን መጥቶት ከጣሉት በኋላ 3 ፖሊስ አንድ ሹፌር ጋለ አንድ ፖሊስ በስተቀር 6 ክላሽ ወስዶ ነው ሄዱ። በአጠቃላይ 5 ሰው ነው የሞተው።
ሌሎች 4 የኦሮሚያ ፖሊስ አባላት ቆስለው በሆስፒታል ሕክምና እየተደረገላቸው መሆኑን ተናግረዋል። የጉዳታቸውን መጠን ከፍተኛ እንደሆነ ገልጸዋል። ሸማቂዎቹ ባለፈው ዓመትም የወረዳውን የቀድሞ ጽህፈት ቤት ኃላፊና 2 የቀበሌ ታጣቂዎችን እንደገደሉ አስታውሰዋል። አቶ ጋዲሳ ግድያ እንዲቆም፣ ሸማቂዎቹ ወደ ሰላም እንዲመጡና ህብረተሰቡም ከስጋት ኑሮ እንዲወጣ መንግስትና የአገር ሽማግሌዎች ለእርቅ መጣር አለባቸው ብለዋል። የሸማቂዎቹ ደቡብ ምዕራብ ዞን መሪ አብዲ ቢያ ድርጊቱን መፈጸማቸውን አምነዋል። ሰዎቹን የገደላቸው የኦሮሞ ነጻነት ሸማቂ ቡድን ነው። ሰላም አስከባሪዎቹ እኛን ለማሰስ ነው የመጡት። በአምቡላንስ የሚንቀሳቀስ ሰራዊት የለም። የቀበሌውን ታጣቂ ቢሆን ሲተኩስብን ነው ተኩሰን የገደል ነው። የእኛም ሰው እንዲሁ የሞተብን ነው። የአካባቢውን ሰላም አስከባሪዎች እኮ ከዚህ በፊት እኛ አንድ አካል ነን እርስ በርስ አንጣላም ብለናቸው እሺ ካሉን በኋላ ነው ሊያጠቁን የመጡት። ባለፈው አመት ተፈጸመ የተባለው እንግዲያ ግን አልፈጸምንም ሲሉ አስተባብለዋል። በእምራብ ኦሮሚያ ሸማቂዎችና የመንግስት ጸጥታ አስከባሪዎች መካከል በሚደረገው የተኩስ ልውውጥ ህብረተሰቡ ስጋት ውስጥ መውደቁንና የችግሮቹም ሰለባ መሆኑ ሲገለጽ ቆይቷል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን እናመሰግናለን። ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀል ተጠርጥረው ማረሚያ ቤት የሚገኙት በነ አቶ በረከት ስምኦን ላይ የአማራ ክልል ጠቅላይ ፍርድ ቤት ዛሬ ብይን ሰጥቷል። የመከላከል ማስረጃ እንዲያቀርቡ ለህዳር 24 ትዕዛዝ ሰጥቷል። አስቴር ምስጋናው ዝርዝር ዘገባ አላት።
ከጥረት ኮርፖሬት ጋር በተያያዘ በአራት የሙስና ወንጀሎች በዋና ወንጀል አድራጊነት ተጠርጥረው ማረሚያ ቤት የሚገኙት አቶ በረከት ስምኦንና አቶ ታደሰ ካሳ ጉዳያቸው በአማራ ክልል ጠቅላይ ፍርድ ቤት ሲታይ የቆየ ሲሆን የማይገባ ጥቅምን ለማግኘት ወይም ለማስገኘት ወይም በሌላ ሰው ጥቅም ላይ ጉዳት ለማድረስ በማሰብ ሊጠብቁትና ሊከላከሉለት የሚገባውን የህዝባዊ ድርጅትን ስራ በማያመች አኳኋን በመምራት በሙስና ወንጀል መከሰሳቸው ይታወሳል። አቶ በረከት ስምኦንና አቶ ታደሰ ካሳ በአንደኛና በሁለተኛ እንዲሁም በአራተኛ የወንጀል ክሶች በዋና አድራጊነት የተከሰሱ ሲሆን በሶስተኛ ክስ ላይ የዱቬንትስ ዊንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ አቶ ዳንኤል ግዛው ተካተውበታል። አንደኛና ሁለተኛ ተከሳሾች በአንደኛ የክስ መዝገብ በጥረት ኮርፖሬት ከፍተኛ አመራር በነበሩበት ወቅት ከዳሽን ቢራ አክሲዮን ማህበር ሽያጭ ጋር በተያያዘ የአክሲዮን ድርሻውን ለመሸጥ አሳማኝ ምክንያት በሌለበትና ያለ አግባብ ውል በመያዝ ከጥረት ኮርፖሬት ጥቅም ላይ ከ1.8 ቢሊዮን ብር በላይ ጥቅም ያሳጡና ከባድ ጉዳት ያደረሱ መሆኑ ተገልጿል። በሁለተኛ ክስ ደግሞ ከዱቬንቱስ ዊንግ ኃላፊነቱ የተወሰነ የግል ማህበር ጋር ባደረጉ የጥረትን የሚንቀሳቀሱና የማይንቀሳቀሱ ንብረቶችን በመያዣነት በማቅረብ ከተለያዩ ባንኮች ገንዘብ በመበደርና እዳውን ጥረት ኮርፖሬት እንዲከፍል በማድረግ በአጠቃላይ ከ102 ሚሊዮን ብር በላይ እንዲባክን ማድረጋቸው ተገልጿል። በሶስተኛና በአራተኛ ክሶችም ተከሳሾቹ በተመሳሳይ የጥረት ኮርፖሬትን ጥቅም ባልጠበቀና ስራን በማያመች አኳኋን በመምራት በሚሉ የሙስና ወንጀሎች እንደተከሰሱ ተገልጿል። በዚህም በጥቅሉ ተከሳሾቹ በአራቱም የሙስና ወንጀሎች ከ2.2 ቢሊዮን ብር በላይ የጥረት ኮርፖሬት ሀብት እንዲባክን አድርገዋል በሚል ተከሰው ላለፉት በርካታ ወራት ጉዳያቸው በፍርድ ቤት ሲታይ መቆየቱ ይታወቃል። የአማራ ክልል ጠቅላይ ፍርድ ቤት አቃቢ ሕግ ያቀረበው የሰነድና የሰው ማስረጃዎችን በመመርመር ዛሬ ብይን ሰጥቷል። በዚህም ጠቅላይ ፍርድ ቤቱ ተከሳሾቹ የመከላከያ ማስረጃ እንዲያቀርቡ ለህዳር 24 ቀን 2012 ዓ.ም ትዕዛዝ ሰጥቷል። የኢፌዴሪ የወንጀል ህግ አንቀጽ 32 ንዑስ ቁጥር 1 ሀ እና የሙስና ወንጀል አዋጅ ቁጥር 881 ህዝባር 2007 አንቀጽ 13 ህዝባር 3 ስር ይህን የሙስና ወንጀል የተላለፈ ከ15 እስከ 25 ዓመት እስራት እንደሚያስቀጣው ደንግጓል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጋዴዝ ኒጀር የተገነባ አዲስ የዩናይትድ ስቴትስ የአየር ኃይል መደብ ሙሉ በሙሉ ሥራ ጀምሮ የመጀመሪያ በረራ አካሂዷል። በያዝነው ሳምንት የስለላና የክትትል በረራዎችን በድሮኖች እንዳካሄደ የአፍሪካ እዝ ለአሜሪካ ድምፅ ተናግሯል። በምዕራብ አፍሪካ ያለውን የደህንነት አደጋ ለመቋቋም ከአፍሪካና ከዓለም አቀፍ አጋሮቻችን ጋር እየሰራን ነው ብለዋል የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀኔራል ስቲቨን ታውንሰን። የዚህ የአየር ኃይል መደብ መገንባት በአፍሪካ አጋሮቻችን ላይ ያለንን መተማመንና በቀጠናው ያለንን የጋራ ደህንነት ጥቅም ያሳያል ብለዋል አዛዡ። 110 ሚሊዮን ዶላር የወጣበት የአየር ኃይል መደብ ከባድ ከሚባሉት ቦታዎች አንዱ ነው ብለዋል ታውንሰንድ።
ዲሞክራቶች የሚበዙበት የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዚደንት ዶናልድ ትራምፕ ላይ በኦፊሴል ክስ የመስረት ስራ እንዲጀመር ትላንት ድምፅ በመስጠት ወስኗል። ኡክራይን በፖለቲካ ተቀናቃኛቸው ላይ ምርመራ እንድትጀምር ፕሬዚደንት ትራምፕ ግፊት በማድረግ ሞክረዋል በሚል ክስ ለሚመሰረትባቸው ይቻል እንደሆነ ለማጣራት ለሳምንታት ያህል ቃለ ምስክርነት በዝግ ስብሰባ ሲሰጥ መቆየቱ የሚታወስ ነው። የውሳኔው ሐሳብ 232 በ196 ድምፅ አልፏል። ሁሉም ሪፑብሊካውያን ተቃውመውታል። ሁለት ዲሞክራቶች ከሪፑብሊካውያን ጋር ተሰልፈዋል። ክሱ ስኬት ካገኘ ፕሬዚዳንቱን ከስልጣን እስከ ማስወገድ ድረስ ሊሄድ ይችላል። ድምፁ እንደተሰጠ ወዲያውኑ ፕሬዚደንት ትራምፕ በአሜሪካ ታሪክ ያልታየ አይነት ታላቁ ፍትህ አልባ የማሳደድ ተግባር ነው ብለውታል።
የሆንግ ኮንግ መሪዎችና ባለሥልጣኖች የሚሰየሙበትንና የሚተኩበትን መንገድ ቤጂንግ እንደምታሻሽል አንድ የቻይና ባለሥልጣን ዛሬ ተናግረዋል። የሆንግ ኮንግ የማካዎና የመሠረታዊ ሕግ ኮሚሽን ሥራ አስኪያጅ ሼን ቹናዮ ለጋዜጠኞች በሰጡት መግለጫ የሆንግ ኮንግ ሥርዓት ብሔራዊ ጸጥታን በሚጠብቅ መንገድ እንዲሻሻል የኮሚኒስት ፓርቲው ባለሥልጣኖች በዚሁ ሳምንት ውስጥ ወስነዋል ብለዋል። ክፍፍልን የማበረታታት አዝማሚያን ወይም ደግሞ ብሔራዊ አደጋን ደህንነት ላይ የሚጥል ተግባርን በምንም አይነት አንፈቅድም። በሆንግ ኮንግና በማካዎ የውስጥ ጉዳይ የውጭ ኃይሎች ጣልቃ ገብነትን፣ ሰርጎ ገብነትንና አሻጥርን አንፈቅድም ብለዋል ባለሥልጣኑ። ሼን ይህን ያሉት ሆንግ ኮንግ ውስጥ ለአምስት ወራት ያህል ጸረ መንግሥት ተቃውሞ ሲካሄድ ከቆየ በኋላ ነው። የዜናው ሰዓት አበቃ።
The Voice of America. ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥቅምት 21 2012 ዓ.ም ምሽት ፕሮግራም ነው።
ክቡራትና ክቡራን ዝግጅቶቻችንን አት ቪኦኤ አምሃሪክ ላይ በፌስቡክ ላይቭ በቀጥታ ወይም አሃዱ ራዲዮ ላይ 94.3 ላይ እንደዚሁ በቀጥታ ማግኘት ትችላላችሁ። በኢትዮጵያ ፌዴራላዊ አደረጃጀት ላይ የተለያዩ ሐሳቦች መስተናገዳቸውን ቀጥለዋል።
ዙሪያ ጥምጥም መሄድ ሳያስፈልግ አሁን የትግራይ ክልላዊ መንግስትና የፌዴራል መንግስቱ ያላቸው ግንኙነት የጎረቤት ሀገር እንጂ የአንድ ሀገር ፌዴራሊዝም አይመስልም። በቃ በግልጽ ይህንን ያመጣው ደግሞ የብሔር ተኮር ፌዴራሊዝሙ ነው።
አቶ ተሳሁን አለምነህ የአማራ ዲሞክራሲያዊ ንቅናቄ ሊቀመንበር ናቸው።
በማንነት መሰረት ያደረገ ፌዴራሊዝም በትግል ደረጃ የታገልንለትን ዓላማ ግብ መጥቷል አልመጣም የሚል ነው። በኦሮሞ ብንሄድ፣ በሶማሊያ ብንሄድ፣ በትግራይ ብንሄድ፣ በአፋር ብንሄድ ከዚህ በላይ ራሳችን የምናስተዳድሩበት መዋቅር እንፈልጋለን።
አቶ ወልደ አብርሃ ንጉስ በመቀሌ ዩኒቨርሲቲ የሥነ ዜጋና የሥነ ምግባር መምህር ናቸው። ከባህር ዳርና ከመቀሌ ዘገባዎችን ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ኢትዮጵያን ከጅቡቲ ጋር የሚያገናኘው የመኪና መንገድና የባቡር መስመር ትናንት በተቃውሞ እንቅስቃሴ ምክንያት ተዘግቶ እንደነበረ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የተለያዩ አካላትን ሰዎችን ያነጋገረው ሀብታሙ ስዩም ዝርዝሩን ይዟል።
ስማቸው ጣሂር የተባለ የሶማሌ ብሔር ተወላጅ በትናንትናው ዕለት ኢትዮጵያን ከጅቡቲ የሚያገናኙ ጎዳናዎችና የባቡር መስመር መዘጋታቸውን ይናገራሉ።
አጠቃላይ ስቲ ዞን መንገዶች ናቸው የተሰዱት። የሰኩት የሲቲ ዞን ህዝብ ናቸው የዘጉት። ሽማግሌዎቹም፣ ወጣቶቹም፣ አሰቶዎቹም አጠቃላይ ህዝብ ነው የዘጉት።
ለምንድን ነው የተዘጋው? ለምንድን ነው መዝጋት ያስፈልገው?
ምክንያት ያስፈለገው ባለፈው ሳምንት ላይ ከጠቅላይ ሚኒስትር ቢሮ ላይ የተደረሰ የሁለቱ ክልሎች ስምምነት አዴትና ዕንዱፎና ገርበዒስ የሚባሉ ቀበሌዎች ነበሩ፣ ከአንፈርና ከሶማሌ ማለት ነው። በዛ በቅድሚያ የተስማሙ ከአዋሽ እስከ ሚሎ ያለው የድሮ ወታደሮች እንዲወጡ ነው ስምምነት የነበረው እና ከጠቅላይ ሚኒስትር ቢሮ ያለው የፌዴራል ጸጥታ ኃይሎች በዛ ቀበሌዎች እንዲገባ ነው ስምምነት የነበረው። አንፈር ብሔራዊ ክልላዊ መንግስትና የድሮ ወታደሮች የነበረ ድላሎች አስቀድሞ አደይቲ ከተማ ዛሬ ሶስተኛ ቀኑ ስብሰባ የተደረጉ ናቸው።
አቶ ጣሂር የሲቲ ዞን ነዋሪዎችን ቁጣ ቀስቅሶ መንገድ እንዲዘጉ ያስገድዳቸው ቀደም ብሎ በፌዴራል መንግስት አደራዳሪነት ከተደረሰበት ስምምነት ባፈነገጠ መልኩ የአፋር ክልላዊ መንግስት ነዋሪዎችን ካሳይታና ሰመራ በማምጣት ለማስፈር በማቀድ በአደይቲ ከተማ ስብሰባ መቀመጡ መሰማቱ ነው። ከዚህ በተጨማሪ ግን በስፍራው ያለው የፌዴራል መንግስት ጦርና የአፋር በርበርታ ወጣቶች የሶማሌ ብሔር ተወላጆች ላይ እንግልት ፈጽመዋል ሲሉ አቶ ጣሂር ያክላሉ።
እዛ ነዋሪነት የነበረው የሶማሌ ብሔር አደይቲ ከተማ ነዋሪ የሆነ በርበርታ ወጣቶች ታስሯል፣ ሽማግሌዎችም ተመቷል፣ እናቶቹም ተመቷል።
እነማን ናቸው የመቷቸው? እነማን ናቸው የደበደቧቸው?
የመታቸው ፌዴራል ፖሊስ ናቸው። የታሰሩ ሰዎች አሉ። እስከ የተፈናቀሉም አሉ።
አፋር ብሔር ተወላጅ የሆኑት ከድር አህመድ በበኩላቸው መንገዶቹን የመዝጋት ሙከራ በትናንትናው ዕለት መደረጉን በመከላከያ ሰራዊት አባላት እርምጃ ተመልሶ መከፈቱን ይናገራሉ። ለመሰል እርምጃዎችና ለመረጋጋቶች እሳቸው የኢሳ ጎሳ ታጣቂዎችን ይከሳሉ።
እንግዲህ ከአዲስ አበባ ወደ ጅቡቲ የሚወስደው መንገድ በአሁኑ ሰዓት ዝግ አይደለም፣ የተለመደ ስራውን እየሰራ ይገኛል። ግን ባለፈው ፌዴራል መንግስትና የአፋር ብሔራዊ ክልላዊ መንግስት በኢሳ ማህበረሰብ ጉዳይ ላይ የደረሱት ስምምነትን መነሻ በማድረግ አንዳንድ የኢሳ ተወላጆች ስምምነቱ አግባብ እንዳልሆነና ይህ ስምምነት ደግሞ እነሱን እንደማይቀበሉት እየገለጹ ስለሆነ ያንን ደግሞ መንገድ በመዝጋት አንዳንድ የሽምቅ ውጊያ በማድረግ ያንን ስምምነት ተግባራዊ እንዳይሆን እናደርጋለን የሚሉ ጭምጭምታዎች አሉ። ሙከራ ተደርገው ነበር እንጂ መንገድ ሙሉ በሙሉ አልተዘጋም። አሁንም ስራውን ስራ ነው። መንገዱ
የት አካባቢ ነበረ ሙከራው የተደረገው? ለመዝጋት ሙከራ የተደረገባቸው ቦታዎች እነማን ናቸው?
ገዳማይቱ የሚባል አካባቢ ላይ የተወሰነ ደቂቃዎች ሙከራ አድርገው ነበር። ያንን ደግሞ በአካባቢ ባለው የጸጥታ አካላት ሊነሳ ችለዋል። በዛ በኩል በድርዳዋ በኩል ግን የተወሰነ ሰዓቶች ቆሞ እንደነበረና በኋላ ላይ ደግሞ የሀገር መከላከያ ሰራዊት ደርሶ መንገዱን እንዳስከፈተና አሁን ደግሞ መንገዱ ክፍት እንደሆነ ነው ማውቀው። ያንን እየተደረገ ያለው አሁን የሰላም ስምምነት እንቅፋት ለማድረግ ያለው እንቅስቃሴዎች እየተደረጉ ባሉበት ሁኔታ ነው ያለው።
አሁን አንተ የት አካባቢ ነው ያለኸው? መረጃውን ከየት ነው ያገኘኸው?
እዛው አካባቢ አንዳንዱ አዳጅም ይሁን እንደፈሆ ገዳማይቱ እስከ አዋሽ ድረስ የአፈር ተወላጆች አሉ። እዛ ያሉ ሰዎች እንጠይቃለን ምን አይነት ችግር እንደተከሰተ፣ ምን አይነት ሁኔታዎች እንዳሉ። ስለዚህ ቀን በቀን ሰዓት በሰዓት ያለው ሁኔታዎች እንጠያይቃለን። ስለዚህ አሁን እዛ አካባቢ ካሉ ሰዎች እንደተረዳሁት ምንም አይነት የመንገድም ይሁን የጸጥታ ችግር በዛ አካባቢ ላይ እስካሁን የለም።
በሶማሌና አፋር ክልሎች አጎራባሽ ቦታዎች ያለው ዋነኛ የግጭት መንስኤ አዳይቱ፣ ገርበ ኢሳና እንድፎ የተባሉ ወትሮ በሶማሌ ክልል ስር የነበሩ የኋላ የኋላ ግን ወደ አፋር ክልሎች እንዲጠቃለሉ የተወሰነባቸው ቀበሌዎች የይገባኛል ጉዳይ ነው። በዚህ ምክንያት የተደጋገመው ግጭትና ለመግባባት ኢትዮጵያ ወደ ግዛቷ የምታስገባቸውን ሸቀጦች በዋናነት የሚጓጓዙበት መንገድ እንዲስተጓጎል ሆኗል። መሰል ችግሮችን ለመፍታት በማሰብ የሰላም ሚኒስቴር የተለያዩ የሰላም ኮንፈረንሶችን አከናውኗል። የትናንቱ የመንገድ መዘጋት እርምጃ የተሰማው ከ1000 በላይ የሚሆኑ ከሁለቱ ብሔሮች የተውጣጡ ተወካዮች ገዳማይቱ ከተማ ላይ የሰላም ኮንፈረንስ ማካሄዳቸው በመንግሥት የዜና ተቋማት እየተነገረ ባለበት ሰዓት ነው። ተጨማሪ የሰላም ኮንፈረንሶችም እየተጠበቁ እንደሆነ ተሰምተዋል። በጉዳዩ ላይ አስተያየታቸውን እንዲሰጡን የአፋርና ሶማሌ ክልሎች ባለሥልጣናትን፣ የመከላከያ ሰራዊት የሕዝብ ግንኙነትን ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ምላሻቸውን እንዳገኘን እንመለሳለን። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
አመሰግናለሁ ሀብታሙ ለዘገባው። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። በናይል ሳት እና በፌስቡክ ላይቭ እየተከታተላችሁ ያላችሁ አድማጮቻችን የድምፁ ጥራት ጥሩ እንዳልሆነ ተገንዝበናል። ከአስተያየቶቻችሁም ከቴክኒሽያኖቻችንም ክትትል እየሰራንበት ነው። በቅርቡ ይስተካከላል። ይቅርታ እንጠይቃለን። የትንታኔው መጽሔት ይቀጥላል።
በኢትዮጵያ የሥራ ፈጠራ ኮሚሽንና በካናዳው ማስተር ካርድ በተሰኘ በጎ አድራጎት ድርጅት አማካይነት በሚቀጥሉት 10 ዓመታት ከ10 ሚሊዮን በላይ የሥራ ዕድሎች እንደሚፈጠሩ ተነገረ። ይህንን ሥራ ለማስጀመር ማስተር ካርድ 300 ሚሊዮን የአሜሪካ ዶላር ወይንም ከ9 ቢሊዮን ብር በላይ ባጀት መመደቡን አስታወቀ። መለስካቸው አመሃ ዝርዝር አለው።
ከአንድ ዓመት በፊት የተቋቋመው የኢትዮጵያ ሥራ ፈጠራ ኮሚሽን ኮሚሽነር ዶክተር ኤፍሬም ተክሌ ከማስተር ካርድ ፋውንዴሽን ኃላፊዎች ጋር ሆነው በሰጡት ማብራሪያ እንዳመለከቱት በኢትዮጵያ መንግሥትና በተቋሙ መካከል አዲስ አጋርነት ተፈጥሯል። በዚህ አጋርነት አማካይነትም በብዙ ሚሊዮን ለሚቆጠሩ ሴትና ወንድ ወጣቶች በሚቀጥሉት 10 ዓመታት ከ10 ሚሊዮን በላይ የሥራ ዕድሎች ይከፈታሉ። ይህን እውን ለማድረግ ባለፈው አንድ ዓመት የተለያዩ ሥራዎች እንደተከናወኑ ያስታወሱት ኮሚሽነር ኤፍሬም ይህ ከማስተር ካርድ የበጎ አድራጎት ድርጅት ጋር በመሆን የሚፈጠረው የሥራ ዕድል በመንግሥት መሠረታዊ የማክሮ ኢኮኖሚ ማሻሻያ ፖሊሲ ጋር የተያያዘ እንደሆነም ጠቁመዋል።
ይህንን ስራ የማስፈጸም ሂደት ውስጥ ግን እጅግ በርካታ የሆነውን ሚሊየን ስራዎች ለመፍጠር የሚያስችል አጋርነት በተለይም የወጣቶችን አቅም በመገንባት የተለያዩ አዳዲስና ተስፋ የሚጠልባቸውን ኢንተርፕራይዞችም አቅምና ችሎታ በመገንባት እጅግ በርካታ ስራ ይፈጥራሉ ተብሎ የሚታሰቡ ዘርፎች ላይ ድጋፍ ማድረግ እንዲቻል የተለያዩ አካላትን ሞቢላይዝ እናደርግ ቆይተናል። የዚህ አካል አንደኛውና ትልቅ የሆነው በአይነቱም እንደዚሁም ደግሞ በግዝፈቱም እጅግ ትልቅ የሆነ አጋርነት ነው ዛሬ ይፋ እያደረግን ያለ ነው። በኢትዮጵያ መንግስት መካከለና በማስተርካርድ ፋውንዴሽን መካከል በሚቀጥሉት 10 አመታት ጊዜ ውስጥ ኢትዮጵያ ለተፈጥር ከሚገባው 20 ሚሊዮን ስራዎች ውስጥ እጅግ ከፍተኛ የሆነ ሚሊዮን ለማገዝ የሚያስችል አዲስ አጋርነት ዛሬ ይፋ አድርገናል።
ማስተርካርድ ፋውንዴሽን ወይንም ማስተርካርድ የበጎ አድራጎት ድርጅት ወደ አፍሪካ የመጣው ያንግ አፍሪካ ወርክስ በሚል መሪ ቃል ነው። በዚህም አማካይነት በአፍሪካ ውስጥ በሚቀጥሉት 10 አመታት ለ30 ሚሊዮን ወጣት አፍሪካውያን የሚያስፈልጋቸውንና ለኑሯቸው ገቢ የሚያስገኝላቸውን ስራ ለመፍጠር ስልት ነድፎ እንደተነሳ የድርጅቱ ዳይሬክተር ሪታ ሮይ ገልጸዋል። አፍሪካ ወርክስ ወደ ኢትዮጵያ ስትመጣም ምን ዓላማ እንዳደረገች ሪታ ሮይ ገልጸዋል።
Ethiopia is also well positioned to benefit from the emergence of the new Continental Free Trade Area Agreement. And so this is
Ethiopia ከአዲሱ አህጉራዊ የነጻ ገበያ ስምምነት በመጠቀም የተመቻቸ ስፍራ ያላት ሀገር ናት። ይህ ደግሞ ለሀገሪቱ እምቅ ሀብት ነው። እና ላለፈው አንድ አመት ከተለያዩ የሀገሪቱ መንግስት ባለስልጣናት የግል ዘርፍ ተዋንያንና ሌሎች አካላት ጋር በቅርብ በመተባበር በሰራ ነው ትልቅ መሰረት ያንግ አፍሪካ ወርክስ በኢትዮጵያ በሚቀጥሉት 10 አመታት ውስጥ ለአንድ ሚሊዮን ወጣቶች አርኪና ጠቃሚ የስራ እድሎችን እንደሚፈጥር ዛሬ ሳበስር በደስታ ነው። ይህን ውጥን ተግባራዊ ለማድረግና ለማስጀመርም 300 ሚሊዮን የአሜሪካን ዶላር ወጪ ይደረጋል።
በማስተርካርድ በጎ አድራጎት ድርጅት አማካይነት በአፍሪካ ሀገር ለወጣቶች ስራ ዕድል ለመፍጠር እንቅስቃሴ ከተጀመረ ጥቂት ዓመታት አልፈዋል። አሁን ግን ማስተርካርድ በጎ አድራጎት ድርጅት ይህን ስራውን ከካናዳ እየመጣ ሳይሆን የሚያከናውነው አፍሪካ ሀገራት ውስጥ ጽሕፈት ቤቶችን መክፈት ጀምሯል። ከዚህ አኳያ ኢትዮጵያ ውስጥ የተጀመረው ስራ የተለየ ስፍራ የተሰጠው እንደሆነ በኢትዮጵያ የድርጅቱ ዋና ስራ አስኪያጅ አቶ አለማየሁ ኮንዴ አስረድተዋል።
ኢትዮጵያ ትልቁን ሮል ትይዛለች። 10 ሚሊዮን ከ30 ሚሊዮን ወጣቶች በ2030 ኮሚት ካደረግነው ውስጥ 10 ሚሊዮን ወጣቶች ዲግኒፋይድ ኤንድ ፉልፊሊንግ ጆብስ እንዲመጡ ለማድረግ ኢትዮጵያ ውስጥ መስራት ቀላል አይደለም። አንድ ሶስተኛውን ማለት ነው። ሁለተኛ የራሳችንን ፕራዮሪቲ የራሳችንን ኮንዲሽን ይዛ አልመጣንም። ምንድን ነው መሬት ላይ ያለው? ምንድን ነው ፕራዮሪቲ ውስጥ አገር ውስጥ? ሄልት ነው? አግሪካልቸር ነው? ማኒፋክቸሪንግ ነው? ሁሉም ላይ አልሄድንም። ግን አገሪቱ ውስጥ በከፍተኛ ደረጃ ወጣቶችን በስራ ሊያሰማራ የሚችል ዘርፍ የትኛው ነው ብለን ፕራዮሪቲ አድርገን ነው።
በያንግ አፍሪካ ወርክስ በኢትዮጵያ አማካኝነት ማስተርካርድ ፋውንዴሽን ከሚመለከታቸው የመንግስት የግሉ ዘርፍና መንግስታዊ ካልሆኑ ድርጅቶች ጋር በመሆን ለኢትዮጵያውያን ወጣቶች በግብርና፣ በቱሪዝምና በሆቴሎች፣ በማኒፋክቸሪንግና በዲጂታል ዘርፎች የሥራ ዕድሎች እንደሚፈጥር ይጠበቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ዘገባ ወደ አስመራ እንዘልቃለን። በሕፃናት መብቶችና ደህንነት ላይ ያተኮረ የሰሜንና የምስራቅ አፍሪካ ሀገሮች ስልጠና ትናንትናና ዛሬ አስመራ ላይ ተካሂዷል። ብርሃነ በረኸ ዝርዝሩን ይዟል።
በዚህ የኤርትራ ከፍተኛ የመንግስት ባለስልጣናት የአፍሪካ የሕፃናት መብትና ደህንነት ባለሙያዎች ጉባኤ ሊቀመንበር፣ በኤርትራ የሚገኙ የተባበሩት መንግስታት ጽሕፈት ቤት ተወካዮች እንዲሁም ተባባሪ ድርጅቶችና ከየአገራቱ የመጡ ተወካዮች በተሳተፉበት ጉባኤ የመክፈቻ ቃላቸውን ያሰሙት የኤርትራ የሰራተኛና ማህበራዊ ደህንነት ሚኒስተር ወይዘሮ ልዑላ ገብረአብ ኤርትራ እንደ አውሮፓውያን አቆጣጠር ከ1991 የህፃናት መብት ቻርተርን በ2000 ዓመተ ምህረት ደግሞ የአፍሪካ የህፃናት መብት ቻርተርን እንደፈረመች በማስታወስ ኤርትራ የህፃናት መብትን ሙሉ በሙሉ ለማረጋገጥ ሁሉንም አስፈላጊ ሀብቷን ተጠቅማ እንደምትሰራ የኤርትራ መንግስት ጠንካራ ፍላጎት እንደሆነ ተናግረዋል። የአፍሪካ የህፃናት መብትና ደህንነት ባለሙያ ጉባኤ ሊቀመንበር ሚስ ናንኪ ኒኮዌ በበኩላቸው ስልጠናው ሀገራቱ ያላቸውን እውቀት በማሳደግ ቅድሚያ የሚሰጣቸው ጉዳዮችንና ፈተናዎችን በመለየት በተግባር የሚሰሩ ስትራቴጂዎችን ለመንደፍና ከህፃናት ጋር የሚያያዙ ድንበር ዘለል ጉዳዮችንና ችግሮችን ለመለየት እንደሚረዳ ተናግረዋል። ሀገራቱ የአጀንዳውን ይዘት ለመተግበር በትጋት እንዲሰሩም ተማጽነዋል። በአፍሪካ ህብረት ውስጥ ባለው የህፃናት መብትና ደህንነት ባለሙያዎች ጉባኤ ጽፈት ቤት የህፃናት መብት ከለላ ባለሙያ የሆኑት አቶ አያሌ ጌታቸው በበኩላቸው የስልጠናው ዋነኛ ዓላማ አባል ሀገራቱ በህፃናት መብትና ደህንነት ዙሪያ ያላቸውን እውቀት ለማስፋትና በአባል ሀገራት መካከል የልምድ ልውውጥ ለማድረግ እንደሆነ ከተናገሩ በኋላ በስልጠናው በህፃናት እንቅስቃሴና በአፍሪካ አጀንዳ 2040 ዙሪያ ግንዛቤን የሚያሰፉፍ ጉዳዮች በዋነኝነት እንደሚነሱ ተናግረዋል።
የአፍሪካ አጀንዳ በህፃናት መብት ጉዳዮች ላይ የሚባል ሰነድ አለ። ያንን ሰነድ ብዙ ሀገራት እንዲሁም ሌሎች ጉዳዩ የሚመለከታቸው ተቋማት ብዙም እውቀቱና መረጃው ስለሌላቸው ያንን ዶክመንት የማስተዋወቅ በዛ ዶክመንት ውስጥ ያሉ የመብት ጉዳዮችን የማብራራት እና የመንግስታት ኃላፊነት ከአጀንዳው አንጻር ምን እንደሆነ የማሳወቅ ስራ ለመስራት፣ ሁለተኛው ጉዳይ የሚያጠነጥነው ህጻናት በስደት እና ከሀገር ሀገር ወይም በአንድ ሀገር ውስጥ ሆኖ ከገጠር ወደ ከተማ የሚደረጉ የተለያዩ የህጻናት እንቅስቃሴዎችን ችለውን ሙቭ የምንለው በዛ ውስጥ ለህጻናት መብት ከለላ ሊደረጉ የሚገባቸው ጉዳዮች ምንድን ናቸው? አሁን ባለንበት ሰዓት የሰዎች ፍልሰት፣ የሰዎች ስደት በጣም የበዛበት እና በተለየ መንገድ ደግሞ የህጻናትን መብትና ጥቅም ተጽዕኖ የሚያሳድርበት ሁኔታ ስላለ በዚህ በህዝቦች ፍልሰትና እንቅስቃሴ ውስጥ አገራት የህጻናትን መብት ለመጠበቅ ምን ምን ማድረግ አለባቸው? በህጻናትስ በልዩ ሁኔታ የሚገጥማቸው ችግር በእነዚህ የፍልሰትና እንቅስቃሴ ሁኔታዎች ውስጥ ምንድን ናቸው የሚሉት ለይተን ለመንግስታትና በአካባቢው ላለው የሪጅናል ኢኮኖሚክ ኮሚኒቲ የመፍትሄ ሀሳቦችን ለመስጠት
በኢትዮጵያ የሴቶችና ወጣቶች ሚኒስቴር ጽህፈት ቤት የህፃናት ዘርፍ የሚኒስትር ዴታ አማካሪ የሆኑት ወይዘሮ ዘቢደር ቦጋለ በበኩላቸው ስልጠናው ሀገራቱ ያሉበትን ደረጃ በማወቅ የተሻለ ስራ እንዲሰሩና ልምድ እንዲቀስሙ ይረዳል ብለዋል።
አንደኛ ሀገራት በህፃናት መብትና ደህንነት እና ጥበቃ ዙሪያ የተፈራረሙት ቻርተር አለ። እነኛን ቻርተሮች ከመተግበር አንጻር ያሉበትን ደረጃ የሚያዩበት ይሆናል። በተጨማሪም አንዱ ሀገር ከአንዱ ሀገር ኤክስፒሪየንስ ሼር የሚደራረግበት የልምድ የሚለዋወጥበት መድረክ ሆኖ ነው ያገኘሁት። ያ ወደኋላ የቀሩ ሀገራትም ራሳቸውን የሚያዩበትና የተለያዩ የአሰራር ስልቶችን ህጻናትን ከመጠበቅ መብታቸውን ከማስከበር አንጻር የተለያዩ ልምዶችን አንዱ ሀገር ከአንዱ ሀገር የተለየ አካሄድን ቢከተል በመሆኑ ቀጣይ የተሻለ የህጻናት ጥበቃና የህጻናት መብትን በማስከበር የተሻለ ስራ ለመፍጠር የሚያስችል መድረክ ነው ብዬ ነው የምወስደው።
በዚህ ለሁለት ቀናት በሚቆየው ስልጠና ኢትዮጵያ፣ ኤርትራ፣ ሱዳን፣ ሶማሌ፣ ግብጽ፣ ሞሮኮና ዲሞክራቲክ ሪፐብሊክ ሰሃራ እየተሳተፉ ይገኛሉ። የአፍሪካ ህጻናት አጀንዳ 2040 በህጻናት መብትና ደህንነት ዙሪያ በ2040 በህጻናት ዙሪያ መተግበር ያለባቸው ትምህርት፣ ጤናና መሰረታዊ ነገሮች እንዲሟሉላቸው ከግጭትና አመጽ እንዲሁም ከነጻ ጉልበትና ምዝመዛ ነጻ እንዲሆኑ በአፍሪካ አገራት የተፈረመ ሰነድ ነው። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርሀን እናመሰግናለን። ፕሬዚደንት ዶናልድ ትራምፕ የሚያስከስስና ከስልጣን የሚያስነሳ ጥፋት ፈጽመው እንደሆነ በተወካዮች ምክር ቤት የተጀመረውን ምርመራ ተቃዋሚ ቅርጽ ለማስያዝ የታሰበ ድምፅ ትላንት በምክር ቤቱ ተሰጥቷል። የሁለቱም ፓርቲዎች አባላት ወገን ለይተው ነው ድምፅ የሰጡት። የምርመራው ሂደት ከእንግዲህ በይፋ እንደሚቀጥል አፈጉባኤዋ ናንሲ ፔሎሲ አስታውቀዋል። የተወካዮች ምክር ቤት ሪፖርተራችን ካትሪን ጊብሰን ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች።
በአሁኑ ጊዜ የዩናይትድ ስቴትስ ምክር ቤት አባላት በፕሬዝደንት ትራምፕ ጉዳይ ምክንያት እጅግ የተከፋፈሉበት ታሪካዊ ጊዜ ነው ተብሏል። የሪፐብሊካን ፓርቲ አባላት ሙሉ በሙሉ ፕሬዝደንቱን ከስልጣን ለማንሳት የሚካሄደው ምርመራ ተቃውመዋል። ዴሞክራቶች ደግሞ ያለ ሁለት የፓርቲው አባላት ምርመራውን ደግፈው ድምጽ ሰጥተዋል። ፕሬዝደንት ትራምፕ ዩክሬንን የፖለቲካ ተቀናኛቸው ጆ ባይደንና ልጃቸውን ካልመረመርሽ በማለት ዩናይትድ ስቴትስ ለመሳሪያ ግዢ የሰጠቻትን በሚሊዮኖች የሚቆጠር እርዳታ እንደማያዣ ይዘው ሲጫኗት ነበር የሚለውን ውንጀላ ዴሞክራቶች በዝግ ስብሰባ ለሳምንታት ከመረመሩ በኋላ ነው ትላንት የድምጽ አሰጣጡ ይፋ የሆነው። ፕሬዝደንት ትራምፕ ስልጣን እንዲለቁ ከተጠየቁ የአሜሪካ ፕሬዝደንቶች አራተኛው እንዲሆኑ ውሳኔ ያደረግነው እንዲሁ በቀላሉ አይደለም ብለዋል የምክር ቤት አፈ ጉባኤ ናንሲ ፖሎሲ።
What is at stake is our democracy. What are we fighting for? Defending our democracy.
ጥያቄ ውስጥ የገባው ዲሞክራሲያችን ነው። ስለምንድን ነው እየታገልን ያለ ነው? የህዝባችንን ዲሞክራሲ ከጥቃት እየተከላከልን ነው።
የድምጽ አሰጣጡ ወዲያው እንደተጠናቀቀ ፕሬዝደንት ትራምፕ ምርመራውን ላምባልዋለችበት ኩበት ለቀማ ሲሉ በትዊተራቸው ውድቅ አድርገዋል። ፕሬዝደንቱ ስልጣን እንዲለቅ ምርመራ ማካሄድ ከፖለቲካ ተነጥሎ አይታይም ለሚለው ትችት ዴሞክራቶቹ የምክር ቤት ተወካዮች እንደመሆናችን ምርመራው ከኃላፊነታችን አንዱ ነው ይላሉ። የፕሬዝደንቱ ደጋፊዎች የሆኑ የምክር ቤት አባላት እርሳቸውን ከስልጣን ለማንሳት የሚደረገው ምርመራ ሚዛናዊነት የጎደለው እጅግ ወገንተኛ ነው ይላሉ። ምክር ቤቱ በህዳር ወር የመጀመሪያ ሳምንት ማብቂያ ላይ በጉዳዩ ላይ በይፋ የምስክርነት ቃል መስማት ይጀምራል። ከዚያ በመቀጠል ፕሬዝደንቱ ከስልጣን እንዲወገዱ የቀረበው ረቂቅ ህግ ላይ ድምጽ ይሰጣል። ብዙሃኑን ድምጽ ያዘው የተወካዮች ምክር ቤት በከፍተኛ ድምጽ እንደሚያጸድቀው ይታመናል። ሪፐብሊካውያን ብዙሃን የሆኑበት የህግ መወሰኛው ምክር ቤት ግን ህጉን ውድቅ ያደርጋል ተብሎ ይጠበቃል።
አመሰግናለሁ ትዝታ። ኢምፒችመንት አንድን ፕሬዚደንት ወይም ከፍ ያለ ችሎታ ያለውን ባለሥልጣን ወይም ዳኛን ከሥራው ለማንሳትና ለመክሰስ ወይም ለመክሰስና ከሥራው ለማንሳት የሚያስችል የሕግ ሂደት ነው። የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዚደንት ዶናልድ ትራምፕ ላይ የከፈተውን ሊያስከስስና ከሥልጣን ሊያስነሳ የሚችል ጥፋት ፈጽመው እንደሆነ የሚመረምርበትን ሂደት ሕጋዊ ገጽታ ለማስያዝ ወይም የሕግ መሠረት ለመስጠት የታለመ ድምፅ ነው በተወካዮች ምክር ቤቱ ትናንት የተሰጠው በሕግ መምሪያው። ይህ የአሁኑ የምርመራ ሂደት የተከፈተው ፕሬዚደንት ትራምፕ ከዩክሬን መሪ ጋር አድርገውታል በተባለው የስልክ ንግግር ወቅት አንዳች አግባብ ያልሆነ ቃል ተለዋውጠዋል ሲል ውስጥ አዋቂ ምንጭ ሹክ ያለውን መረጃ ለማጣራት ነው። ምርመራው እንዲጀመር ባለፈው መስከረም 13 በይፋ ያወጁት የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ በሂደቱ ላይ የሕግ መምሪያውን ድምፅ እንዲያሰጡ ሕገወጥ እንቅስቃሴ እያሉ ሲጠሩት ከቆዩት ከሪፐብሊካን እንደራሴዎች ሲደረግባቸው የነበረውን ግፊት ችላ ብለው ለሳምንታት ቆይተዋል። በእርግጥ ይህ ዐይነቱ ምርመራ እንዲከፈት የሚያዝ ቃል በሕገ መንግሥቱም ይሁን በምክር ቤቱ ደንቦች ላይ አልሰፈረም። አፈ ጉባኤዋ ግን ጉዳዩን ተቋማዊ መሠረት ለማስያዝ ወሰኑና የተጠየቀውን አደረጉ። ትናንት ጥቅምት 20 2012 ዓመተ ምሕረት ለሙሉ ምክር ቤት ድምፅ አቀረቡት። የዚህ ድምፅ ውጤት የእማኝነት ቃሎች በአደባባይ እንዲሰጡ ለማድረግና ምክር ቤቱ ምስክር ሊሆኑ ይችላሉ ወይም ነገር ያውቃሉ የሚላቸውን ሁሉ የሚጠራበትን አካሄድ ይደነግጋል። የውሳኔ ሐሳቡ የተወካዮች ምክር ቤቱ ፕሬዚደንቱን መክሰስ የሚያስችሉ አንድ ወይም ሁለት አንቀጾችን ወይም ድንጋጌዎችን ሐሳቦች ለማቅረብ ሲወስን የሚጠቀምበትን ሪፖርት የዳኝነት ጉዳዮች ኮሚቴው እንዲያረቅ ወይም እንዲያወጣ ሥልጣን ወይም አቅም የሚሰጠው ነው። የፕሬዚደንቱ የሕግ ቡድንም መከላከያና መሟገቻዎቹን ለእማኞችም መስቀለኛ ጥያቄዎችን በቀጥታ እንዲያቀርብ ዕድል ይሰጠዋል የውሳኔው ሰነድ። በሌላ በኩል ግን ዋይት ሃውስ ከምክር ቤቱ ጥሪዎችና ጥያቄዎች ጋር አልተባበርም በማለቱ እንዳይቀጥልም ያከብድበታል። ለእማኝነት የሚጠሩ ሰዎችንና ባለስልጣናትን እንዳይሄዱ ወይም በየኮሚቴው ፊት እንዳይቀርቡ መከልከልን ወይም ሰነዶችን አላቀርብም ማለትን ከእንግዲህ ለፕሬዚደንቱ አዳጋች ያደርጋል። የቀረቡትን የውሳኔ ሐሳቦች ፍትሃዊነት የራቃቸው ያለ ዋይት ሃውስ ሲነቅፋቸው ቆይቷል። ሪፐብሊካን እንደራሴዎችም በዚህ የኢምፒችመንት ወይም ፕሬዚደንቱን የመክሰስና ከስልጣን የማስነሳት ሐሳብ ደስተኞች አይደሉም። የዴሞክራቶቹ ሐሳብ ከዚህ የአውሮፓ ዓመት ማብቂያ በፊት እንዲያውም ምናልባት ዛሬ በተጀመረው ወርሃ ኖቬምበር መጨረሻ ላይ በፕሬዚደንቱ ላይ ክስ መመስረት ነው። እንዲህ አይነቱን ክስ የመዳኘት ሕገ መንግሥታዊ ሥልጣን ያለው የጠቅላይ ፍርድ ቤቱ ዋና ዳኛ በሚገኙበት የሕግ መወሰኛ ምክር ቤቱ ነው። ውሳኔው ይግባኝ አይጠየቅበትም። ከሕግ መወሰኛው ሁለት ሦስተኛው ከተስማማ ብቻ ፕሬዚደንቱ ሥራውን እንዲያቆም ይደረጋል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የኢምፒችመንቱን ሐሳብ ሂደትም በሚቃወሙት ሪፐብሊካን እንደራሴዎች አብላጫ መቀመጫ የተያዘ ነው። ተጨማሪ የኢምፒችመንት ሂደት ዝርዝር ማብራሪያዎችንና የሕግ ትንታኔዎችን እያዝንላችሁ እንመለሳለን። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ።
በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው።
በፌስቡክ አምሃሪክ ቪኦኤ አምሃሪክ ላይ ተከታተሉን። ላይቭ የድምፅ ጥራት ችግር እንዳለ አድማጮቻችን ገልጻችሁልናል፣ እየተስተካከለ ነው። በናይል ሳትም እንደዚሁ የጠራ ድምፅ እንዲደርሳችሁ ለማድረግ ቴክኒሽያኖቻችን እየሰሩ ነው ያሉት። በአሃዱ ራዲዮ 94.3 ላይም በቀጥታ ልታዳምጡን ትችላላችሁ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። የቪኦኤን አፕም ከአፕስቶርና ከፕሌይ ስቶር ጭናችሁ በቀላሉ ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያኑ ጆ ጊል ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። እያስተናገድናችሁ ያለ ነው ሶሎሞን አባትና
አዳነች ፍስሐዬ ነን። በኢትዮጵያ ብሔር ብሔረሰቦች መካከል አሁን የሚታየውን ግጭት ለማስቀረት ብሔር ተኮር ፌዴራሊዝምን ሰርዞ መልክዓ ምድራዊ አቀማመጥን መሰረት ያደረገ አከላለል መገንባት ያስፈልጋል ሲሉ በባህር ዳር ከተማ የሚገኙ የሀገር ሽማግሌዎች፣ ምሁራንና የፖለቲካ ፓርቲ መሪዎች አሳስበዋል። በኢትዮጵያ ብሔር ተኮር ፌዴራሊዝምንና ተግዳሮቶቹ በሚል ርዕስ የተለያዩ የህብረተሰብ ክፍሎች የተሳተፉበት የውይይት መድረክ ባህር ዳር ላይ ተካሂዷል። አስቴር ምስጋናው ዝርዝር አላት።
በኢትዮጵያ በአሁኑ ሰዓት በተለያዩ አካባቢዎች በብሔር ብሔረሰቦች መካከል ደም አፋሳሽ ግጭቶች የተፈጠሩት ባለፉት ዓመታት በክልሎች መካከል ብሔርና ቋንቋ ተኮር ፌዴራሊዝም ተግባራዊ በመደረጉ እንደሆነ በተለያዩ ጊዜያት አንዳንድ ምሁራን አጥብቀው ሲናገሩ ቆይተዋል። የዛሬው የባህር ዳር መድረክም የእነዚህ ምሁራንን ሀሳብ ያንጸባረቀ ነበር። ቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ከናሽናል ኢንዶመንት ፎር ዲሞክራሲ ጋር በመተባበር ከፖለቲካ ፓርቲ መሪዎች፣ ከሀገር ሽማግሌዎች፣ ከሃይማኖት አባቶች እንዲሁም ከምሁራን ጋር በኢትዮጵያ ብሔር ተኮር ፌዴራሊዝምና ተግዳሮቶች በሚል ርዕስ በባህር ዳር ከተማ ውይይት አካሂዶ ነበር። በመድረኩ ከተሳተፉት አንዱ የአማራ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ተስፋውን አለምነህ እንደተናገሩት ኢህአዴግ ከብሔር ተኮር ፖለቲካ ካልወጣ ሀገሪቱ ወደ ከፋ ችግር ትገባለች ብለዋል።
የብሔር ተኮር ፌዴራሊዝም በተለየ ሁኔታ የአማራን ህዝብ ጎድቶታል ብዬ አምናለሁ። የአማራ ህዝብ የአሰፋፈር ሁኔታም ብናየው ስራዎች ኢትዮጵያ በሁሉም ቦታ አለ። አማራ የሌለበት ኢትዮጵያ የለም። በህዝብ ቁጥር በእኛ እምነት በኢትዮጵያ አንደኛ ነው። ካሉ ብሔሮች የአማራ ህዝብ ቁጥር አንደኛ ነው። እንዲያም ሆኖ ግን በተለያዩ አካባቢዎች የአሰፋፈር ሁኔታው በተለየ ሁኔታ ደግሞ የአሰፋፈር ሁኔታው ስብጥር በሁሉም ቦታ ስለሚገኝ ይህ የብሔር ተኮር ፌዴራሊዝም እጅግ 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 አማራን ጎድቶታል። የዘር ጥቃት በሚባል ደረጃ የብሔር ተኮር ፌዴራሊዝም ኢትዮጵያ ውስጥ ሁለት ሀገር ፈጥሯል። በተጨባጭ አሁን እንኳን ዙሪያ ጥምጥም መሄድ ሳያስፈልግ አሁን የትግራይ ክልላዊ መንግስት እና የፌዴራል መንግስቱ ያላቸው ግንኙነት የጎረቤት ሀገር እንጂ የአንድ ሀገር ፌዴራሊዝም አይመስልም። በቃ በግልጽ ይህንን ያመጣው ደግሞ የብሔር ተኮር ፌዴራሊዝሙ ነው። በብሔር ተኮር ፌዴራሊዝሙ ላይ ይሄ ችግር ተፈጥሮ በዛ ላይ ደግሞ አምባገነንነት ተጨምሮበት የተፈጠረው ችግር አሁን የተፈጠረው ሁኔታ አለ ማለት ነው። ስለዚህ የብሔር ተኮር ፌዴራሊዝም ኢትዮጵያ ውስጥ ተሞክሮ ከሽፏል፣ ያለቀለት ጉዳይ ነው። ማንኛውም ዜጋ ተረድቶታል። ይህን ማሳየት የሚቻለው ጠቅላይ ሚኒስትሩ በተወሰነ ደረጃ ሲናገሩ በህዝብ ዘንድ ተቀባይነት የሰጣቸው ከብሔር ተኮር ፌዴራሊዝም የአንድነትን በማቀንቀናቸው ነው። ስለዚህ አሁንም ኢህአዴግ ወይም መንግስት ከብሔር ተኮር ፌዴራሊዝም ባጭሩ ከወጣ ምናልባት የሚደርሰውን አደጋ መቀነስ ይቻላል። ከዛ ውጭ ከሆነ ግን አደጋው ከባድ ነው።
ሌላው አስተያየት ሰጪ ተመሳሳይ ሀሳብ ነው ያንጸባረቁት።
በሀገራችን ውስጥ የፌዴራል ስርዓት ነበር ብሎ ለመውሰድ የሚቻልባቸው ሁኔታዎች አልነበሩም። ስማዊ ነው። ብሔር ተኮር ፌዴራሊዝም ትልቁ ችግሩ የብሔር አክራሪነት ያመጣል። የብሔር አክራሪነት ሲመጣ ደግሞ በክልሎች መካከል፣ በብሔረሰቦች እና በብሔሮች መካከል ለግጭት መንስኤ የሚሆንበት ሁኔታ ስለሚኖር አሁን እያየን ያለነውም የብሔር አክራሪነቱ ጫፍ የረገጠበት ሁኔታ ነው የመጣው እና የዚህ ትልቁ ችግር የኢትኒክ ቤዝድ ፌዴራሊዝም ወይ ብሔር ተኮር ፌዴራሊዝሙ ላይ አተኩረን በመሄዳችን ነው የሚል ሀሳብ ነው ያለኝ። የሀገር አንድነትን የሚያናጋበት ሁኔታ እንዳለ የብሔር ተኮር ፌዴራሊዝም ቢወሰድ ጥሩ ነው።
ተሳታፊዎቹ ከዚህ በተጨማሪ በሀገሪቱ አሁን ላለው ውጥረት መፍትሄ ያሉትን ሀሳብ ሰንዝረዋል። የአማራ ምሁራን መማክርት ጉባኤ ፕሬዚዳንት ዶክተር ገበያው ጥሩነህ
ለኢትዮጵያ ምን ያስፈልጋታል? መልካም ምድራዊ የሆነ ፌዴራል ስርዓት የግድ ያስፈልጋታል ብዬ እኔ በበኩሌ አምናለሁ። ያንን አሁን እናደርገዋለን ወይ እንደማንችል ደግሞ ይገባኛል። ስለዚህ መፈለግና ማድረግ የተለያዩ ነገሮች ናቸው። ፍላጎታችንን በርቀት ይዘን ከቅርብ ደግሞ ማድረግ የሚገባንን ነገር ማድረግ ያለብን ይመስለኛል።
የአማራ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ አለምነህ የዶክተር ገበያውን ሀሳብ ይጋሩታል።
መፍትሄውን ባጭር ለማስቀመጥ የብሔር ተኮር ፌዴራሊዝሙን ሰርዞ ጂኦግራፊ የሆነ ፌዴራሊዝምን ማስቀመጥ፣ ይህ ሊሆን የሚችለው ደግሞ ዲሞክራሲያዊ ስርዓት ሲገነባ ነው። የዲሞክራሲያዊ ስርዓት የሚገነባው ደግሞ የሁሉም ዜጎች አስተዋጽኦ ሲደረግበት ነው። ስለዚህ ይህ የብሔር ተኮር ፌዴራሊዝም መስተካከል ያለበት በጂኦግራፊ ሆኖ ዲሞክራሲያዊ አካታች ሆኖ ቢስተካከል መጪው ኢትዮጵያ አንድነቷን ጠብቃ የቀደም ገናናቷን ማስጠበቅ ትችላለች።
ከሀገር ሽማግሌዎች ማህበር የመጡት የቀህሪውያን በላይ መኮንን ሀሳባቸው የተለየ አይደለም።
ከአጼ አምደ ጽዮን ዘመነ መንግስት ብንነሳ ከ14ኛው ምዕተ ዓመት ጀምሮ በመካከል ላይ የጦርነቱ ምኑ የእርስ በርስ ውጊያው ዘመነ መሳፍንቱ ያደናቀፈው ነገር አለ እንጂ መልክዓ ምድራዊ የሆነ የስርዓተ መንግስት አወቃቀር ማዕከላዊ መንግስቱ ከሌሎች በስሩ ካሉት መንግስታት ግብርን የሚያስፈልገውን ነገር እየተቀበለ አስፈላጊ ሲሆን ደግሞ የጸጥታ ችግርም ሲያጋጥም ጦርና ሰራዊት እያዋጡ ሀገሪቷ ትተዳደር እንደነበረ ይታወቃል። አምደ ጽዮን በዚህ መልክ ያስተዳድር ነበር። መልክዓ ምድራዊ አከላለል የሚለው ምንም ጥያቄ የለውም፣ ሁሉም የሚቀበለው ነው እና ቅድም እንደተባለው ህገ መንግስቱን የማሻሻል ሂደቱ ያው ትንሽ ፈታኝ እንደሆነ ይታየኛል።
በመጨረሻ ተሳታፊዎቹ ያተኮሩበት ነጥብ የኢትዮጵያ ህዝብ አንድነቱን እንዲጠብቅ ነው ጥሪ ያቀረቡት።
አሁን እኛ ኢትዮጵያ ብንልም ምንም ብንል ህብረታችንን ማጠናከር አለብን። እየከፈልን ያለነው ዋጋ 50 ዓመት የተኛንበትን ዋጋ ይመስለኛል። ስለዚህ አትሊስት የወደፊታችንን ለማሳመር በደንብ ነቅተን ተደራጅተን በህብረት በአንድነት ስራ ልንሰራ ያስፈልጋል እላለሁ።
በዚህ ስርዓትና ህገ መንግስት ዋናው ተጎጂ የሆነ የአማራ ህዝብ ስለሆነ ሁላችንም በዚህ ላይ ጥበብን በተመላ ብልህነትን በተመላ አካሄድ እርስ በርሳችን ሳንገፋፋ አንድ ሆነን ተደጋግፈን ልዩነቶቻችንን በኪሳችን አድርገን ይህንን ስርዓት ለመለወጥና ማስቀየር መቻል ይኖርብናል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። በሌላ በኩል ደግሞ ህብረ ብሔራዊው የመንግስት ስርዓት ለሀገሪቱ ብሔር ብሔረሰቦች እውቅና የሰጠ በቋንቋቸው እንዲገለገሉ ያደረገ በማንነታቸውም እንዲኮሩ ያስቻለ ስርዓት ነው ብለዋል ከመቀሌ ዩኒቨርሲቲ ቪኦኤ ያነጋገራቸው ምሁራን። ሙሉጌታ ስፋ ተጨማሪ አለው።
ኢትዮጵያ ላለፉት ከሁለት አስርት ዓመታት በላይ እየተከተለችው ስላለው የህብረ ብሔራዊ ፌዴራላዊ ስርዓት አስመልክቶ በመቀለ ዩኒቨርሲቲ ያነጋገርኳቸው ምሁራን ስርዓቱ የተተከለው ህዝቦች ባካሄዱት ትግል የመጣ ነው ብለዋል። አቶ መኮንን ፍስሐ በመቀለ ዩኒቨርሲቲ የህግ አስተማሪ ናቸው። በኢትዮጵያ በአሁን ጊዜ የተፈጠሩ ችግሮች መነሻቸው የህግ ልዕልና ያለማክበርና የህዝቦች ኢኮኖሚያዊ ጥቅም ስላልተከበረ እንጂ ከስርዓቱ የሚመነጭ አይደለም ብለዋል።
በኢትዮጵያ የምንከተለው ስርዓት ኤትኒክ ቤዝፌራሊዝም ሳይሆን ህብረ ብሔራዊ ነው የሚባለው። ይሄ ጎሳ ለማለት ስርዓተ መንግስቱ ለማንቋሸሽ የሚደረግ ትርክ ነው እንጂ እኔ በኢትዮጵያ ያለው ስርዓት ህብረ ብሔራዊ እንጂ ኤትኒክ ቤዝ ነው ብዬ አላምንም። አንድ ነገር ሁለት ነገር ደግሞ በኢትዮጵያ ላይ ያለው መዓት ችግር የህግ የበላይነት አለመክበር፣ የመንግስት ስርዓት በስርዓቱ ባለመሄድ ሰው እንደ ሰው የማይከበርበት ሌላ ማህበራዊ ኢኮኖሚያዊ ፖለቲካው ነው እንጂ የህብረ ብሔራዊ ፌዴራሊዝም ስለምንከተል አይደለም ብዬ ማምናለሁ። እንደውም የኢትዮጵያ ችግር መፍትሄው እሱ ነው ብዬ ስለማምናት ነው። ይሄ ደግሞ ለግጭቶች መንስኤ ነው ብዬ አላምንም። ራሱ አንዳንዴ ፌዴራሊዝም ስትከተል ማንነትም ወደታችን ስለሚወርድ ግጭትን ሊያመጣ ይችላል። ሆኖም ግን ፌዴራሊዝም ግጭት ማስቀረት ሳይሆን አላማው ግጭት ማኔጅ ማድረግ ወይ ደግሞ ማስተካከል ነው። እሱ እንዳይኖር ማድረግና መፍትሄ እንደሚያጥልና ስለዚህ መፍትሄ ሀሳቦች ላይ ማውራትና ህብረብሔራዊ ስርዓትን ማጠናከር ነው እንጂ ዋና መፍትሄው እሱ በማጥፋት የአንድነትን አስተሳሰብ አምጥተህ ሁሉም ጨፍልቀህ የድሮ ስርዓት እንደገና መመለስ እኔ በኢትዮጵያ የሚቻል አይመስለኝም። ቢሞክርም አይሳካም ብዬ ነው።
እንዲሁም ስርዓቱ በኢትዮጵያ መተግበር ከጀመረ አንስቶ የብሔር ብሔረሰቦች መብት እንዲከበር አስችሏል በማለት ተናግሯል።
አሁን በ27 ዓመት ካየ ነው ያው ኢትዮጵያ ታሪክ እናውቃለናችን ኢትዮጵያ ታሪክ የነበረበት በንጉስ ዘመንም በደርግም ምናምን ያውቃሉ የነበረው ይጨፍራቂ ነበር። አስተሳሰቡ አንድ ሀገር አንድ ህዝብ አንድ ልብ ያህል ሃይማኖቱም ማንነትም የሚጨፈርቅ ነበረ። አሁን በ27 ዓመት ውስጥ የታየው ከህገ መንግስት ጀምሮ ህብረ ብሔራዊ ስርዓት በመገንባታችን አንደኛ ብሔር ብሔረሰቦችና ህዝቦች ራሳቸውን ማንነት እንዲያውቁ፣ በማንነታቸው እንዳሸማቀቁ እንዲኮሩ፣ ባህላቸው እንዲያከብሩ፣ በባህላቸው እንዲኮሩ፣ ሃይማኖታቸው እንዲያከብሩ እውቅና እንዲሰጣቸው አጠቃላይ ብዝሃነትና አንድነት አጣምሮ የያዘ ነው። ስለዚህ ይሄ በኢትዮጵያ በ27 ዓመት ታይተዋል። በእርግጥ መልኩ ቅድም ሙሉ በሙሉ እስከተማ ነበረ፣ ምንም አችግር እንከን የለች ነበረ ማለት አይቻልም። ማንኛውም ስርዓት የራሱ ጠንካራ ጎን አለው፣ ደካማ ጎን አለው። በአጠቃላይ በድምር ውጤት ካየ ነው ግን በ27 ዓመት አንዱ ትልቁ እመርታ የተደረገበት በህብረ ብሔራዊ ስርዓታችን የሄደበት ደረጃ ነው። ስለዚህ አንዳንድ ኃይሎች ይሄ አያስፈልግም የኢትዮጵያ ችግር ይሄ ነው ብሎ የሚያስቡት እና የጎሳ ነው ብሎ የሚያስቡት የአንድነት አስተሳሰብ በኢትዮጵያ እንዲመጣና ሌላ ማነት እንዲጨፈለቅ የሚያስወዳቸውና ይሄ በኢትዮጵያ የሚሳካ የሚያመስለኝም ቢሞክርም ይሆናል ብዬ አሰማት ነው።
አቶ ወልደ አብርሃ ንጉሰም በዩኒቨርሲቲው የስነ ዜጋና ስነ ምግባር ትምህርት ክፍል አስተማሪ ናቸው። ህብረ ብሔር ፌዴራላዊ ስርዓት መተግበር የጀመረው ህዝቦች ለዘመናት ባካሄዱት ትግል ነው በማለት ተናግረዋል።
ኢትዮጵያ የብዙ ቋንቋ፣ የብዙ ባህል፣ የብዙ እምነትና የብዙ ታሪክ ባለቤት ሀገር ናት። ለዚህ አቅፎ የሚሄድ ስርዓትና የመንግስትና የሀገር መዋቅር ኑሮን እንደማያውቅና በታሪካችን ለዚህ ብዝሃነት ተቀብለን ማስተናገድ ያቀተን ሀገር በመሆናችን ምክንያት ለእርስ በርስ ጦርነትና እንግልት የደቀቀ የኢኮኖሚ እድገት የወረደ የህይወት እና የማህበረሰብ ኑሮ የተደረግን ህዝቦች መሆናችን በድህነት የምንታወቅ ህዝቦች መሆናችን የታሪካችን ሰፊው ቦታ በጦርነት የተሞላ መሆኑ የሚታወቅ ሀቅ ነው። ስለዚህ የኢትዮጵያ መሰረታዊ ችግር ብዝሃነትን አስተናግዶ የሚሄድ መሰረታዊ ችግር የመሬት ችግር ቢሆንም ወደ ብሔር የሚጠጋ የሌላ የኢኮኖሚ ጥቅም ቢሆንም ከብሔር ጋር የተያያዘ የተቆራኘ በደልና እንግልት ሲደርሰው የነበረ ማህበረሰብ ያለባት ሀገር ናት ኢትዮጵያ። ስለዚህ ይህን እየተንከባለለ የመጣ ጥያቄ በመሰረታዊነት የብሔር ብሔረሰቦች ማንነትን መሰረት አድርጎ የታገሉ ብዙ ብሔር ብሔረሰቦች ራስን በራስ የማስተዳደር በቋንቋ የመማርና የመናገር ጥያቄ አንስቶ የነበረውን የጠቅላይነት በመሰረታዊነት አፍርሶ አሁን ላለው ህብረ ብሔራዊ ፌዴራል ስርዓት በመዋቅር በስነ ሀሳብ ደረጃና በህገ መንግስት ደረጃ እንዲዋቀር ያደረጉበት ደረጃ የደረስንበት ነው ይሄ 27 ዓመት። ስለዚህ የሙከራ ጊዜ ነው።
በአሁኑ ጊዜ ብሔር ብሔረሰቦች ፌዴራላዊ ስርዓቱ ካለበት በተሻለ መልኩ እንዲሰፋላቸው ነው ጥያቄ እየተነሳ ያለው በማለትም አቶ ወልደ አብርሃ ተናግረዋል።
በማንነት መሰረት ያደረገ ፌዴራሊዝም በትግል ደረጃ የታገልንለትን አላማ ግብ መጥቷል አልመታም የሚል ነው። በኦሮሞ ብንሄድ፣ በሶማሊያ ብንሄድ፣ በትግራይ ብንሄድ፣ በአፋር ብንሄድ ከዚህ በላይ ራሳችን የምናስተዳድርበት መዋቅር እንፈልጋለን። ስለዚህ ህብረ ብሔራዊነቱ በልካችን የተሰፋ አይደለም። ከዚህ የሰፋ ህብረ ብሔራዊ ራሳችን በራሳችን የምናስተዳድርበት፣ ቋንቋችን የምናሳድግበት፣ ስንፈልግም በኮንትራቱ ጥያቄ የምናነሳበት፣ በመንግስታዊ መዋቅሩም ሀገራዊ መዋቅሩም እንደፈለግን ጥያቄ የምናነሳበት፣ ስንፈልግም ውሉ የመሻር መብታችን በተጠበቀ መልኩ ማንም መጥቶ በማያስገድደን እኛም ሌላ በማናስገድድበት መልኩ ስራችን የምንሰራበት የተለጠጠ ህብረ ብሔራዊ ፌዴራል ስርዓት ራስን በራስን የመስተዳደር ያለ ገደብ እድል የሚሰጥ ስርዓት ነው የምንፈልገው የሚል መሰረታዊ ጥያቄ ነው አሁን ሀገሪቷን ያናወጣት ያለው እንጂ የቋንቋ መብቱ ስለተሰጠው የማንነት መብቱ ስለተሰጠው ስለሰፋለት አይደለም እንዲሰፋለት ነው ጥያቄ እያነሳ ያለው ስለዚህ ታሪካዊ ጥያቄና ታሪካዊ ሀቅን የመካድ ጉዳይ ካልሆነ በስተቀር የኢትዮጵያ ችግር ማንነትን መሰረት ያደረገ ፌደራሊዝም ነው የሚል የመከራከሪያነቱ ወንዝ አያሻግርም እኔ ለኔ ትርጉም አይሰጠኝም ታሪክም አይቀበለውም እውነታ መሬት ያለው አሁንም በኢትዮጵያ ውስጥ ያለው ነባራዊ ሁኔታም ሀቅም አይቀበለውም የሚል እምነት ያለ
ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም
ሙልጌታን ለዘገባው እናመሰግናለን። በምስራቃዊ አማራ ክልል በተለይም በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች የሚስተዋሉ ግጭቶችን በዘላቂነት ለመፍታት የህዝብ ለህዝብ ግንኙነትን አጠናክረው እንደሚቀጥሉ የሁለቱ ዞኖች አመራሮች አረጋገጡ። በቀጠናው የጸጥታ ጉዳይ ላይ የመከረው ውይይት በኦሮሞ ብሔረሰብ አስተዳደር ዞን በከሚሴ ከተማ ትላንት ተካሂዷል። መስፍን አራጌ ዝርዝሩን ይዟል።
የሰሜን ሸዋ ዞን አስተዳደርና ጸጥታ መምሪያ ምክትል ኃላፊ አቶ ዋሲውን ብርሃኑ ለአሜሪካ ድምጽ ሬዲዮ እንደገለጹት አካባቢው ሰፊ ህገወጥ ድርጊቶች የሚፈጸሙበት በመሆኑ ተናጠላዊ እንቅስቃሴዎችን በቅንጅታዊ አሰራር መተካት አስፈላጊ ሆኗል።
የጋራ እቅድ አቅደን በእቅዳችን መሰረት ወደ ስራ ገብተናል። የእቅዳችን ትኩረት አቅጣጫ አንደኛ መነሻ ሁኔታው ላይ ስንገመግም በቀጠናው ያሉ ስጋቶች ምንድናቸው? የምስራቅ አማራ ቀጠና ማለት ሰፊ ቀጠና ነው። በዚህ ቀጠና ላይ ህገወጥነት ይታያል። የህገወጥ ሰዎች ዝውውር፣ የህገወጥ መሳሪያ ዝውውር፣ የኮንትሮባንድ ንግድ የሚታይበት በመሆኑ ልዩ አቴንሽን ተሰጥቶት ይህንን ለማስቆም ከሚመለከተው ባለድርሻ አካላት ጋር የጋራ ማድረግ። ይሄ ብቻ ሳይሆን ደግሞ ኦሮሞ ብሔረሰብና የሰሜን ሸዋ ወረዳዎች ህዝብ ለህዝብ እየተገናኙ ወንጀለኞችን ለህግ የሚያቀርቡበት፣ እንደሚታወቀው የህዝብ ለህዝብ ችግር አንዳችም ችግር የለም። ህብረተሰብ በራሱ ከህብረተሰብ ጋር አይጋጭም። የግል ጥቅማቸውና የፖለቲካ ትርፍ ለማጋበት የሚፈልጉ ጽንፈኛ ኃይሎች ግን እንዳሉ ይታወቃል። እነኚህን ጽንፈኛ ኃይሎች ደግሞ ለህግ ማቅረብ ግዴታ እንዳለብን በደንብ ተግባብተናል።
የኦሮሞ ብሔረሰብ አስተዳደር ዞን ፖሊስ መምሪያ ኃላፊ ኮማንደር መሐመድ ያሲን በኩላቸው ከቅርብ ጊዜያት ወዲህ በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች በተደጋጋሚ ለተከሰቱ ችግሮች አመራሩ ተገቢውን ኃላፊነት መስራት አለመቻሉ እንደሆነ በግምገማ ማረጋገጣቸውን ይናገራሉ።
ይህ በህዝቦች ማሰብ ሳይሆን የአመራር ችግር መሆኑን ባለፈውም ተነግሯል። ችግሮቻችን የአመራር እንጂ የህዝብ ችግር የለም። ይህን ችግር ደግሞ ለመፍታት የጋራ ስራ እንሰራለን። በቱን ዞኖች እንደ አንድ ዞን እያየን በዞኖች መካከል ያለውን ስራ እየሰራን ያለበት ሁኔታ ነው ያለው። አሁን ወደ ህዝብ የነበረው ነገር የአመራር ችግር መሆኑን ተቀብለናል። ውስጥ እየገባ መፍታት አለብን። ህዝቦች ወደ አንድነት መምጣት አለባቸው። አሁን የህዝብ የአመራር ለአመራር የሰላም ኮሚቴን እየተገናኘ ሰፊ ስራዎች እንዲሰሩ
የህዝቡን ሰላም የሚያደፈርሱ ልማቱን የሚያውቁ ኃይሎችን ለመከላከል የህዝብ ለህዝብ ግንኙነትን ማጠናከር ተገቢ ቢሆንም በማንኛውም ሰዓት ሊነሱ የሚችሉ ግጭቶችን መከላከል የሚያስችል የጸጥታ ኃይል በአካባቢው መኖሩንም አስረድተዋል።
በቀጠናው አስተማማኝ የጸጥታ ኃይል አለን። ከመከላከያ ጀምሮ ፌዴራል ፖሊስ፣ ልዩ ኃይል እና የመደበኛ ፖሊስ በአካባቢው ላይ አሉ። የሁለቱም ዞኖች የሚሊሻ መዋቅሮችም አሉ። ግን ዋናው ነገር አሁን በጸጥታ ኃይል እድሜ ልክ አትቀጥልም እዛ አካባቢ ላይ የሚሆነው ከስሩ ለመንቀል ጉዳዩን አንደኛ የህዝብ ለህዝቡ ስራ መጠናከር አለበት። ምክንያቱም ያ ህዝብ በባህልም በተለያዩ እሴቶችም አብሮ የኖረ ህዝብ ነው። ከቅርብ ጊዜ ወዲህ ነው እንደዚህ አይነት ነገር እየመጣ ያለው እና ይህንን የሚፈጥሩት ደግሞ ቡድኖች፣ ይህንን የሚፈጥሩ ጽንፈኛ ኃይሎች በህግ ቁጥጥር ስር መዋል አለባቸው። ለዘላቂነት ላይመለስ ትልቅ ስራ መሰራት አለበት የሚል ጽኑ አቋም ይዘን ነው ስንገመግም ይዋል ነው።
የጸጥታ ኃይሉን በተመለከተ መከላከያ ኃይል እየታገዘ ያለ ነው። ኮማንዶ አለ፣ ፌዴራል ፖሊስ አለ፣ በእኛም ኃይል እየታገዘ ተቀናይተን የመስራት ሁኔታ አሁን ጥሩ ነው። አስተማማኝ የሆነ የጸጥታ ኃይል አለ። ወደፊት ደግሞ ፈንክሽናል የሚሆን ልዩ ኃይልም አለን። አሁን እንደዘናችን
ህብረተሰቡ እያጋለጠ የሚሰጣቸው ጽንፈኞች እነሱ በህግ ስር ቁጥጥር እንዲውሉ የማድረግ ስራ ይሰራል። ወንጀለኞች አሁን እየተጠቀሙ ያሉት ህብረተሰብ ውስጥ በመግባት ነው። ጽንፈኛ ብሔርተኝነት የሚያቀነቅንም ኃይል አለ። ይህንን ኃይል ከህዝቡ እየነጠልን ለሚመለከተው አካል እያቀረብን በህግ እንዲጠየቅ ነው ስራ እየተሰራ ያለው።
ከዚህ በኋላ ወንጀል ሰርቶ ማምለጥ አሊያም በህዝብ ጉያ ውስጥ መደበቅ አይቻልም የሚሉት አስተያየት ሰጪዎቹ ህዝቡ በተለመደው ሰላም ወዳድነቱ የሰላሙን ጠንቅ ለህግ አሳልፎ እንዲሰጥ መደላድል ተመቻችቷል ብለዋል።
ይህንን ከተግባባን ጽንፈኛው ከህዝቡ ይነጠልና ብቻውን ይቀራል። በብሔር አይወሸቅም፣ በሃይማኖት አይወሸቅም። አሁን ችግሩ በብሔር በሃይማኖት እየተወሸቀ አንዴ ብቅ አንዴ ጥልቅ እያለ የሚሰራው ጥፋት ስላለ ህብረተሰቡ አጋልጦ ይሰጠዋል ማለት ነው ከሁለቱም ወገን።
የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን መምሪያ ለአሜሪካ ድምፅ እንዳስታወቀው በውይይቱ ላይ በምስራቅ አማራ በሚገኙ ዞኖች ውስጥ ያለው የጸጥታ ሁኔታ ተገምግሟል። የግምገማውን ውጤት መሰረት ያደረገው የመምሪያው መረጃ እንደሚያስረዳው በአካባቢዎቹ ለተስተዋለው ችግር ዋናው ምክንያት የፖለቲካ አመራሩ ተቀናጅቶ አለመስራት ነው። ተሰብሳቢዎቹ ወደፊት ትኩረት ሊያደርጉባቸው ይገባል ባሏቸው ነጥቦችም ላይ የመከሩ ሲሆን ለቀጠናው የሚመጥን የጸጥታ መዋቅር ማደራጀት፣ በጸጥታ ኃይሉና በህዝቡ መካከል ያለውን ግንኙነት ማጠናከርና መተማመን መፍጠር፣ የአጎራባች ዞኖች አመራሮች ችግሮችን በጋራ የመፍታትና የመወያየት ልምድ እንዲያጎለብቱ ማስቻል፣ የፖለቲካ አመራሩም ህዝባዊ ኃላፊነቱን እንዲወጣ ማድረግ ቀዳሚው ተግባር ነው ተብሏል። በውይይቱ ላይ የክልሉ ሰላምና ህዝብ ደህንነት ቢሮ ኃላፊ አቶ አገኘሁ ተሻገርና የሰሜን እዝ ዋና አዛዥ ሜጀር ጄኔራል ጌታቸው ጉዲናን ጨምሮ ከፍተኛ አመራሮች ተሳትፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። ከሊቢያ የእስር ማዕከላት ወደ ሩዋንዳ የተዛወሩ ስደተኞች አሁንም አደገኛ የሆነውን የሜዲቴራንያን ባህር የአውሮፓ ጉዞ መቀጠል እንደሚፈልጉ እየተናገሩ ናቸው። አብዛኞቹ ኤርትራውያን፣ ሶማሊያውያን፣ ኢትዮጵያውያንና ሱዳናውያን የሆኑ 189 ስደተኞች ባለፈው መስከረም ውስጥ ነበር በአፍሪካ ህብረት በተደረገው ስምምነት መሰረት ወደ ሩዋንዳ የተዛወሩት። ሩዋንዳ 500 ስደተኞችን ወይም ፍልሰተኞችን ለመቀበል ተስማምታለች። ሪፖርተራችን ሩድ ኤልመን ደሮፕ ከጋሾራ ሩዋንዳ ያጠናቀረውን ዘገባ ኤደን ገርሞ ታቀርበዋለች።
የ37 ዓመቷ ኤርትራዊቷ ገነት ነጋሽ በአውሮፓ የተሻለ ህይወት ለመኖር ስትል ለህገ ወጥ የሰው አዘዋዋሪዎች $5,500 ከፍላለች። ይሁንና አንድ የሜዲትራኒያን ባህር ላይ ከወጣች በኋላ ህይወቷ አስፈሪ ፍጻሜ ላይ ደርሷል። ጀልባችን በማዕበል ተገፋ። የሊቢያ የባህር ጠባቂዎች ያተረፉን። በተባበሩት መንግስታት ከፍተኛ የስደተኞች ጉዳይ ኮሚሽነር ግቢ ውስጥ ናችሁ ያላችሁት አሉ። ግን የሊቢያ የእስር ማዕከል ነበር። እዛ በነበርነው ሴቶች ላይ ምን እንደተፈጠረ መናገር ራሱ አልችልም። ግን አሳዛኝ ነበር።
ብዙሓት ዝሓመሙ ነይሮም።
ከካሜራ ውጪ አብዛኞቹ ሴቶች በሊቢያ ጠባቂዎች ተደብድበናል፣ ተደፍረናል ይላሉ። ወደ ሩዋንዳው የሽግግር ካምፕ ከተዛወሩ በኋላ የተባበሩት መንግስታት የስደተኞች ኤጀንሲ UNHCR መኖሪያና ምግብ እያቀረበ እንዲሁም ከአደጋው በኋላ የሚመጣን ስሜት እንዴት እንደሚያልፉት እያገዘ ይገኛል። ኤሊስ ፊቻላን በሩዋንዳ የዩኤንኤችሲአር አባል ናት። የማገገሙ ሂደት በአንድ ሌሊት የሚመጣ አይደለም። ለዛም ነው ልዩ የስነልቦና ባለሙያና የመከላከል ኃላፊ ከነሱ ጋር አብረው እንዲጓዙና እንዲያግዟቸው ያደረግ ነው። ገነትና ሌሎቹ ስደተኞች ሩዋንዳ ወደ ደህንነት ስላመጣቻቸው አመስጋኝ መሆናቸውን ይናገራሉ። አብዱል አባሽ የሶማሌ ስደተኛ ነው።
እዚህ በመገኘቴ እኔ በጣም ደስተኛ ነኝ። ቦታው ሰላማዊ ነው፣ ጤነኛ ነኝ፣ ሁሉም ነገር አለ።
ሩዋንዳ በጊዜያዊነት ከሊቢያ የመጡ 500 ስደተኞችን እያስተናገደች ነው። ይሁንና 5000 አፍሪካውያን ስደተኞች በሊቢያ በተፋፈጉ የማቆያ ጣቢያዎች ጥቃት እየደረሰባቸው ይገኛሉ የሚለው የተባበሩት መንግስታት ከፍተኛ የስደተኞች ጉዳይ ኮሚሽን ነው። አሁንም ድረስ ግን እንደ ገነት አይነቶቹ ከነ ችግሩ በድጋሚ መሄድን መሞከር ይፈልጋሉ። ኤርትራዊቷ ገነት ነጋሽ፣ እኔም ሆንኩ ሌሎቹ ስደተኞች መሄድ የምንፈልገው ወደ አውሮፓ ነው፣ እዚህ መቆየት አንፈልግም ትላለች።
ካብዚ ቦታ ወጪ ዝደሊ።
ለአሁኑ እነዚህ ሴቶችና ወንዶች ደህንነታቸው ተጠብቋል። መጪው የተሻለ እንዲሆንም የማሰቢያ ጊዜ አላቸው።
አሁን የዜና ማጠቃለያ እናሰማለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የኖቤል ሽልማት በማግኘታቸው እንኳን ደስ ያሉት ለማለት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን በማነጋገሬ ደስታ ይሰማኛል ሲሉ በትዊተር መልእክት አስተላልፈዋል። ፖምፔዮ ትላንት ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ያወጣው መግለጫ ጠቅሷል። በምዕራብ ሸዋ ሜታ ወልቂት ወረዳ ሸማቂዎች 4 የጸጥታ አስከባሪዎችንና አንድ የአምቡላንስ ሹፌር ገደሉ ሲሉ የወረዳው አስተዳደር ጸጥታ ጽህፈት ቤት ኃላፊ ተናገሩ። የሸማቂዎቹ ደቡብ ምዕራብ ዞን መሪ ግድያውን መፈጸሙን አምኗል። ከጥቂት ኮርፖሬት ጋር በተያያዘ በሙስና ወንጀል ተጠርጥረው ማረሚያ ቤት ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀል ተጠርጥረው ማረሚያ ቤት የሚገኙት በነ አቶ በረከት ስምዖን ላይ የአማራ ክልል ጠቅላይ ጽህፈት ቤት ዛሬ ብይን ሰጥቷል። በአጋዴዝ ኒጀር የተገነባ አዲስ የዩናይትድ ስቴትስ የአየር ሰፈር ሙሉ በሙሉ ስራ ጀምሮ የመጀመሪያ በረራ አካሂዷል። በያዝነው ሳምንት ሰው አልባ የስለላና የክትትል በረራዎች እንዳካሄደ የአፍሪካ ኮማንዶ ወይም እዝ ለአሜሪካ ድምፅ ተናግሯል። ዲሞክራቶች የሚበዙበት የዩናይትድ ስቴትስ ተወካዮች ምክር ቤት በፕሬዝደንት ዶናልድ ትራምፕ ላይ በኦፊሴል ክስ የመስረት ስራ እንዲጀመር ትላንት ድምፅ በመስጠት ወስኗል።
አመሰግናለሁ አዳነች ለማጠቃለያ ዜናው። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። አንድ የዩናይትድ ስቴትስ ዶላር በባንኮች በንግድ ባንኮች 30 ብር ከ03 ሳንቲም ነው ምንዛሬው። የባንክ መግዣ ዋጋ 29 ብር ከ44 ሳንቲም ነው በዛሬ የብሔራዊ ባንክ የምንዛሬ ዝርዝር መሰረት። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ ነገ አዲስ አበባ በአመዛኙ ፀሐያማ ትሆናለች። ከፍተኛ ሙቀቷ 25 ዝቅተኛው 10 ዲግሪ ሴልሺየስ ነው የሚሆነው። በደብረ ብርሃን ላይ ዝቅተኛው 1 ዲግሪ ሴልሺየስ ነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
አዳኝ ፍሳየንን አብራችሁን ስለቆያችሁ እናመሰግናለን።
ትግርኛ ከኛ ቀጥሎ ይቀርባል።
በእኛ በኩል ሰላም፣ ደህና ደሩ።
ደህና ደሩ። ደህና ይስጥልኝ።